ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል የሮብ ምሽት ሚያዝያ 19 2014 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ የዩኒቨርሲቲ መግቢያ ፈተና ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያሳለፈው ውሳኔ እኛን ያላገናዘበና ፍትሃዊነት የሚጎድለው ነው ሲሉ የኮንሶና የአማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን አቅርበዋል።
አሁን ዲያቄ በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ 24 ተማሪ ነው የሚመደበኛ ደግሞ 101 ተማሪ ነበር ከዚህ ሁሉ አልሐምዱሊላህ ተማሪ ብቻ ነው በጉዞ ለመንግስት መደበኛ እንትን ያገኘው
በዚህ ዙሪያ በምሽቱ ዘገባ ይኖረናል በሌላ በኩል ግን የምሽቱን አብዛኛውን ክፍል የሚወስደው በወጣትነት እናት መሆን ያለው ስሜት ምንድነው እናት ስትሆኑ በልጆች ጤናማ አስተዳደግ ዙሪያስ ግርታን የፈጠሩባቸው ጉዳዮች ምን ነበሩ ልጆቻችሁን በተመለከተስ ለሚኖሯችሁ ጥያቄዎች ማንን አማከራችሁ በሚለው ዙሪያ በእናደርገው የቀጥታ የስልክ ውይይት ነው መሰናዶን እየመራው ኤደን ገረመው በምስልና ድምጽ ቅንብሩ ከድምጽ መሐንዲሳችን ንጉሱ ታምሬ እንዲሁም ለአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ የምዘልቅ ይሆናል በድጋሚ አብራችሁ እንድታመሹ በአክብሮት እየጋበዝን ወደ ውይይቱ እንሻገራለን ናትነት እንግዲህ ደስ የሚል ወግ ነው የብዙዎች ሰዎችም የህይወት አንደኛው ህልምም ወላጅ መሆን ነው ነገር ግን ልጆች ሲወለዱ የራሳቸው ሆነ የሚሹት ነገር አለ ህፃናትን ከመመገብ ጀምሮ ስለሚወስዳቸው መድኃኒቶች ክትባቶች ስለጤናቸው ስለውሏቸው ብዙ ጥያቄዎችና ግርታዎች ይፈጠራሉ ለመሆኑ አዳዲስ እናቶች ለመጀመሪያ ጊዜ ሲወልዱ ምን አይነት ጉዳዮች አሳሰባቸው ጥያቄና ግርታን ጫሩባቸው ጥያቄ ሲኖራቸው ማንን አማከሩ ጤናውን ማልጆችንስ ለማልፋደድ ማወቅ የሚገባቸው ነገሮች ምንድናቸው ስንል ዛሬ በአጭሩ እንወያያለን በዚህ ጉዳይ ላይ እናቶችን በማሳባሰብ በማወያየት ሙያዊ ምክሮችን እንዲያገኙ የሚረዱ እንግዶችን ነው በመሽቱ የጋበዝኩት የመጀመሪያዋ እንግዳይ የእናቶች ወግና የልጆች አስተዳደግ የፌስቡክ ገጽ መስራች ናት የፌስቡክ ገጽ ከ170,000 በላይ ተከታዮች አሉት እንግዳይ ቲና ተስፋዬ ትባላለች ቲና ተስፋዬ እንደምናመሸሽ ቲና ተረፈ እንቅርታ
እንዴት ዋላችሁ እንዴት አመሻችሁ
እግዚአብሔር ይመስገን ስምሽን አስተካክላለሁ ቲና ተረፈ እንኳን ደህና መጣሽ ጠቢያችንን አክብረሽ ሁለተኛዋ እንግዳይ ደግሞ ወይዘሮ ብሌን ንጉሴ ናት በተመሳሳይ እሷም እናቶች የሚወያዩበትን መድረክ መፍጠር ትችላለች የጀግኒት ማማ መስራች ናት ሁለቱም በጋራ አብሮ ነው የሚሰሩት ጤና ይስጥልኝ ብሌን እንደምናመሸሽ
እንደምናመሸሽ ኤደን ጉያበር መስገን
እንኳን ደህና መጣችሁ ወደ ውይይቱ ሁለታችሁንም በጣም አመሰግናለሁ ቲና ካንቺል ጀምርና እንግዲህ በገጻችሁ ላይ በጣም ብዙ እናቶችን ታወያያላችሁ የመጀመሪያ ጊዜ እናት የሆኑት ጨምሮ ማለት ነው በአብዛኛው ከመጀመሪያ ጊዜ እናት ከሆኑ ወጣት እናቶች ምንድን ነው የሚቀርብላችሁ ጥያቄ
እሺ ኤደን አመሰግናለሁ ያው እንደዚህ ነው ብለን በትንሹ ለማንሳት ያክል ካልሆነ በተለይ አዲስ እናት ሲኮን ብዙ እናቶች ብዙ ጥያቄ ያላቸው ግን እንዲሁ በትንሹ ለማንሳት እኛ ፔጃችን ላይ ከእርግዝና ጊዜ ጀምሮ እስከ ልጆች ራሳቸውን እስከሚችሉበት የምንወያየው በተለይ አዲስ እናት ሲሆን ለሁሉም ሰው አዲስ ሲሆን ግርታ እንደሚፈጥረው ሁሉም አዲስ እናት ግርታ ይኖረዋል ይሄ የታወቀ ነገር ነው እና የመጀመሪያው ጥያቄ ልጄ ጡት አልወጣልኝ እንዴት ጡት ላጣው ነው ሌላው በቂ የማይመስላቸው ብዙ እናቶች ያጋጥሙናል ልጆቻቸውን ሲያጠቡ በቂ ስለማይመስላቸው ወደ ፎርሙላ ወተት መሄድ የሚፈልጉ ብዙ እናቶች ያጋጥሙናል ሌላው ገላ ልጄን እንዴት ልጠብ በሳምንት ስንት ጊዜ መታጠብ አለበት ፀሐይ እንዴት ላሙቅ ክትባት አስፈላጊ ነው አስፈላጊ አይደለም ከዛ ልጅ አልፋፋለኝ መጥገብ አለ መጥገቡንስ እንዴት አቃለሁ ደን ደሞ ከርግዝና ጋር አብሮ ተያይዞ የሚመጣው አንዳንድ እናቶች ላይ የሚታየው የድህረ ወሊድ ድባቴ ወይም ፖስትፓርተም ዲፕሬሽን የሚያጋጥማቸው ብዙ እናቶች አሉ እንደዚህ ተደጋጋሚ ጥያቄዎች ይመጣሉ ሌላው ከድርቀት ጋር በተያያዘ አክቹአሊ ድርቀት ማለት አንችልም ግን በተለይ ጾም የሚያጠባ እናት ልጆቻቸው በየጊዜው ካካንዲሉ ይጠብቃሉ እንደዛ ነገር በማይፈጠር ሰዓት ላይሉ ይችላሉ በተለይ ጾም የሚያጠባ እናት ከሆነች ላይሉ ይችላሉ ሁለት ቀን ሶስት ቀን ሊቆዩ ይችላሉ ኖርማል ነውና እንደዛ በሚፈጠር ሰዓት እናቶች በጣም መጨነቅ በጣም መረበሽ ውስጥ ይገባሉ ይሄን በተደጋጋሚ የሚመጡ ጥያቄዎች ናቸው ሌላው አለ እድሜያቸው ልጆች ከመጓጓት የተነሳ ምግብ ለማብላት መፈለግ ላይክ አለ ወራቸው ማለት ነው ከስድስት ወር በፊት በሶስት ወር ተጨማሪ ምግብ ልጄን ብጀምርለት ምን ችግር አለው ልጄ ቶሎ እንዲፋፋልኝ እንዲያድግልኝ የሚል ነገር አለ በተጨማሪ ጊዜውን ያልጠበቀ ወይንም አሁንም እንደምለው አዲስ እናት ሲኮን ብዙ ነገር ያጓጓልና ልጆች ከጊዜያቸው በፊት እንቅስቃሴ እንዲያረጉ ለምሳሌ ልጅ አልተቀመጠም ቶሎ ልጅ ቶሎ ቆሞ አልሄደም እሚሉ እነዚህን የምናያቸው ተደጋጋሚ ሆኑ ጥያቄዎች ናቸው
ብለን ወዳንች ልምጣ እናንተም ጋር እንግዲህ ተመሳሳይ ጥያቄዎች እንደሚያጋጥሟችሁ ይገባኛል እረዳለሁና እንደዚህ አይነት ነገሮች ሲመጡ ምን አይነት ምላሾች ነው የሚያገኙት ትያለሽ ማንንስ ማማከር አለባቸው
አዎ አመሰግናለሁ ኤደን ያው የመጀመሪያ እናት ስትሆኚ ራስሽን የመጣራጠር ነገር አለና ብዙ ጥያቄዎች የሚመጣው በቂ እናት አይደለሁም አልችልም አላቀም የሚሉትን ነገሮች ያው ኢንፎርሜሽን በማቅረብ ነው የኛ ፕላትፎርም ወይም የኛ የፌስቡክ ገጽ የምናገጠው በተቻለ መጠን በውስጥ መስመር እናቲናንም ብዙ የሚያወሩን እናቶች አሉ እነሱን እኛ ባለን ዕውቀት ወይንም ያለንን ምንጮች ሪሶርሶች እናመላክታለን ብዙ እናቶችን ከሱ በተጨማሪም አንዳንድ ፔጃችን ላይ ካሉ የጤና ባለሙያዎች አስተያየት እንዲሰጡ እናደርጋለን ከሱ በተጨማሪ ደግሞ አዲስ እናት ሲሆን በድህረ ወሊድ ጭንቀት ውስጥ ስለሚያልፉ ያ ደግሞ በእኛ ማህበረሰብ አንቺ ብዙ ቤተሰብ እያለሽ ጓደኛ እያለሽ ጥሩ ህይወት እያለሽ እንዴት እንደዚህ ታስቢያለሽ ብሎ ከእምነት ጋርና ከአመለካከት ጋር ስለሚያያዝ እሱንም ቅርብ ላለ ሰው ከመያማክሩ ይልቅ እንደዚህ አይነት ድባቴ ስሜት እየተሰማኝ ነው ብለው በእኛ በፈጠር ነው ደግሞ አኖኒመስ ፖስት ላይ በዛ ላይ ራሳቸው ማንነታቸውን ሳይገልጹ ግን ጥያቄያቸው መልስ እንዲያገኝ እናመቻቻለን ማለት ነው። አዎ ከሱ በተጨማሪ ደግሞ እኛም ወጣት እናት እንደመሆናችን መጠን እኛ ያለፍንበትን ከራሳችን ልምድ አንጻር በዩቲዩብ ገጻችንም በተለያዩ ሁኔታዎች ዋናው ኢንፎርሜሽን አቅም ነው ብለን እናምናለንና ብዙ እናቶች የሚጎዱት ኢንፎርሜሽን ባለማግኘት ነው። እና አሁን ደግሞ ቴክኖሎጂ ጥሩ ነገር ነውና ብዙ ኢንፎርሜሽን ያገኛሉ። ከዛም በኋላ ተመልሰው መጥተው ያገኙትን ነገር ያካፍላሉ። ያ ደግሞ ለሌላ እናት ብርታትን ያስታጥቃል። እና ይመጡና ይናገራሉ እንደዚህ አይነት ጥያቄ ጠይቄ ተሳክቶልኛል አመሰግናለሁ። ያ ደግሞ አንድ እናት እኔ ብቻ አይደለም በእንደዚህ አይነት ነገር ማልፈው የሚል ስሜት እና የኮንፊደንስ ወይንም በራስ የመተማመን ሁኔታ ይፈጥራል ማለት ነው። ሴቶች
ብለን እዚህ ጋር ቆም ላርግሽና ጥያቄ የጠየቁ ሰዎች አሉ አስተያየትም የራሳቸውንም ገጠመኝም የተናገሩ ሰዎች አሉ እነሱም እዚህ ላይ ለላስገባ አዘጋጅ አንደኛውን መስመር ላይ አድርጎልኛል።
ለሌት መንግስት ይባላለሁ ከአዲስ አበባ መረድን ሰውን ከሀገር ውጭ ነበርኩኝ። ብዙ ቻሌንጆችን አሳልፈናል እኔና ባለቤቴ። መጀመሪያ ነን ፍሬሽመን በዛ ላይ እኔም በእድሜም በጣም አነስተል ነበረ ልጄን ሰውንና ብዙ ችግሮችን አይቻለሁ። ብዙ ሲያቀረሹ ሲያስታውቁ ምን ሆነው ነው የሚለው በተለይ የመጀመሪያ ልጅ ሲሆን የመጀመሪያ ሲሆን ግን ተደጋጋሚ ሲያቀረሹ ታመውብኝ ይሆን ወይ ምናምን ሲያለሽ ሲታጠቡ ደግሞ ከእጄ ሾልከው ይወድቁብኛል የሚል ፍራቻ። አንድ ወዳጃችን ነበረች ቤተሰብ ነን ያው ፋሚሊ ነን ብዙ ሀገር ነው የነበረች ናት እና ከእኔ ቀድማ የእናትነት ልምዱ ነበራት እና በቃ እንደ እናትም እንደ ታላቅም ሆነ እሷ ናት ግን ስልካችን በቃ ኤቭሪ ሰከንድ በይ የምደውለው የነበረው ለምን ባለቤቴም ከሁለት ከሶስት ቀን በኋላ ወደ ስራ ገባ። እኔ ብቻ የሚያን ቻሌንጅ እንትን የምለው ስታስታውስም ስታቀረሽም እያለቀሰችብኝ ስትለኝ ወደ እሷ ነው የምደውለው። እያለቀሰችብኝ ነው እንዲ ያለችኝ ረጅም ሰዓት አብሬ ሁሉም ማለቅስበት ረጅም ጊዜ ራቶች ነበሩ። የሚገርምሽ ነገር ከበድ ያለ ጊዜ ነበር።
ለተፈጠረው ቴክኒክ ችግር ይቅርታ እንጠይቃለን። እንግዲህ እንደሰማነው ወይዘሮ ሰናይት በተለይም ደግሞ ከሀገር ወጣ ብላ በመወለዷን ብቻዋንም በመሆኑ በጣም ስሜታዊ ሆና ነበር፣ ታለቅስ ነበር። ግን ደግሞ ለምክር ደግሞ ሄደችው ወደ ምታውቃት በቅርባው ወዳለችው ወዳጇ ነውና ቲና ወዳንቺ ልመለስና ብዙ ጊዜ እናቶች እናንተ ካያችሁት ከልምዳችሁ ማንን ነው የሚያማክሩት? በዋናነት እንደዚህ አይነት ምክሮች ሲፈልጉ ከማጋ ነው የሚወያዩት?
እሺራን እንደዚህ አይነት ነገር ሲፈጠር ብዙ ጊዜ እናቶች አሁንም እንዳልነው በአካባቢያቸው ላይ ካለው ሰው ነው የመጀመሪያ ሰው እርዳታ የሚጠይቁት። ብዙ ጊዜ የሚያርሱኝ ወይንም አብረውኝ ያሉት እናቴ ነች ወይንም የባለቤቴ ቤተሰቦች ናቸው እህቴ ናት የሚሉ የተለያዩ አይነት የተለያዩ አይነት መንገዶችን እንሰማለን። ስለዚህ በአካባቢያቸው ያሉት ሰዎች ይጠይቃሉ። በመቀጠል ግን አሁን ቅድም ምንም እንዳለችው ቴክኖሎጂ በጣም የተስፋፋበት ጊዜ ነው እና አሁን ድሮም ጠይቀዋል ነበርም አሁን ግን ወደ መጥቼ መጠየቅች ያለው የሚሉን ደግሞ በጣም ብዙ እናቶች አሉ። ሶ እናቶች ምንጭ ያገኛሉ ብለን ስለዚህ የምናስበው ምንድን ነው? አንደኛም ከአካባቢያቸው ነው። እቤታቸው አብሮ ካለው ሰው ነው፣ ከወላጆቻቸው ነው፣ ከጓደኞቻቸው እንዲሁም ደግሞ አሁን እንዳልነው ከማህበራዊ ሚዲያዎች ተጨማሪ ምንጮችን ማግኘት ይችላሉ ማለት ነው።
እሺ ብለን ወደ አንቺ ልምጣና ምን ያህል እርግጠኛ መሆን ይችላል? አሁን እንግዲህ ማህበራዊ ሚዲያ ላይ እናንተ ትንሽ ቆይታችኋል፣ ውይይቶችንም ታዘጋጃላችሁ፣ ዩቲዩብ ላይ ያላችሁ ግን ከማህበራዊ ሚዲያም ይሁን ከጎረቤት የሚያገኙዋቸው ምክሮች ልጆቻቸው እንደማይጎዱባቸው ለምሳሌ አሁን አንድ ቅባት ለኔ ተስማምቶኛል አንቺ ብትቀቢ የሚባሉ ነገሮች እና ያለን ወይ ልጆቻችሁ እንዴት ብታደርጉ የሚሉ ነገሮች ማህበራዊ ላይ እና ያለና እነዛ ነገሮች ምን ያህል ተአማኝ ናቸው? ምንጮቻቸውንስ እንዴት መምረጥ አለባቸው ትያለሽ? በተለይ አዲስ እናቶች
አዎ በተቻለ መጠን አሁን እኛ ፔጆች ላይ የሚለጠፉትን እንደ አድሚን ቲም ተወያይተን ነው የሚያልፉት። ይሄ ነገር ቢያልፍ ሪሊ ላይክ ይጠቅማል ሌላውን ሰው የሚል ነው። ከሱ በተጨማሪ ደግሞ ኮመንቶች በጣም ጥሩ ኮመንቶች ይሰጣሉ። በተቻለ መጠን ሜዲካል የሆነ ነገርን አናሳልፍም፣ ምክንያቱም ትክክል ያልሆነ ኢንፎርሜሽን ማሰራጨት ስለማይገባ ማለት ነው። ከሱ ውጪ ግን ለምሳሌ እንዳልሽው እንዳነሳሽው ልጅ ላንድ ልጅ ያንቺ ለኔ ልጅ አንድ ቀባት ከተስማማው ለሌላ ልጅ የሚስማማል ማለት አይደለም እና በተቻለ መጠን እኔም ቲናም እንጥፋለን። አሁን የቀባት ነገር ቢሆን ዝም ብለው ትንሽ ቆዳቸው ላይ እንዲሞክሩ ሌላ ሙሉን ከመቀባት ይልቅ አለርጂ ሊኖር ስለሚችል ስለ አለርጂ ብዙ አይነት ኢንፎርሜሽኖች ማቅረብ። ከሱ በተጨማሪ ደግሞ በቅርብ ጤና ተቋማት ያሏቸው እናቶች ምንም አይነት ነገር ሲሆን እንደ ኢንፎርሜሽን ይዘው ከመተግበራቸው በፊት ልጃቸው ላይ የጤና ባለሙያዎችን ማማከር የትኛውንም ነገር ልጅ ላይ አምጥቶ አፕላይ ለማድረግ የሚለውን እኛ በኢንፎርሜሽን ነው የምናገዛቸው በብዛት ማለት ነው። ይሄ ደግሞ ያው ፔጃችን ከተለያየ የዓለም ክፍል የተውጣጡ እናቶች ስላሉበት ሁሉም አቀባበሉ የተለያየ ሊሆን ይችላል። ኢትዮጵያ ውስጥ ለምሳሌ ቀጥታ ወደ ጤና ተቋማት ከመሄድ ይልቅ ጎረቤትን የማመን ወይንም ጓደኛን የማመን ለኔ ሊሰርቷል ሞክሪ የሚለውን ነገር ቀስ ይያለ ትክክለ ያልሆነ አመለካከቶችን መሸርሸር ነው የኛ ፔጁ አላማ ወይንም የኛ አላማችን የኔም የቲናም ማለት ነው።
በጣም ነው ማመሰግነው። እንግዲህ አሁን ደግሞ ደውለን ያነጋገርናቸውና አስተያየቶቻቸውን የተቀበልናቸው ሁለት ደዋዮች አሉ። የነሱን አስተያየት ደግሞ ሰምተን እንመለሳለን።
እኔ ለነገሩ ለባላማ አሳጣ እኔ በረለክታ እናቴ አብራይ ነበረች። ያው እናቴ አብራይ ነበረች ብዙ ነገር እሷ ናት እንትልኝ ነበረው። አይጠባም ነበር በተፈጥሮ የለቂት ወተት ስላልነበረ እሷ ለከቶ ወለደ ጀምሮ የጣሳ ወተት ነው የጠጣውና በዛ እውነትም ቁጣቴን ድርቀት ያስቸግረው ነበር። ለዛ እያለች ጤና ደመሃ በመጠኑ ታጠጣው ነበር። ሌሎች ነገሮች ግን እሷ ስለምትንከባከብልኝ ብዙ ምን ይሄና ተቸገርኩ የምለው ነገር አልነበረኝም። ስድስት ወር ሲሆናቸው አስቸጋቸው ይባላል። ግን አንደኛ እኔ ክፍለ ሀገር ላይ ነበርኩኝ በዛ ሰዓት፣ እሱም በወለድኩ ሰዓት ክፍለ ሀገር ስለሆነ ብዙ እንትን አልነበረኝ እዛ የጤና ባለሙያ ስል ይሄን አስክል ትኩረት አድርገው የነገሩኝ ነገር አልነበረም። አሁን በጣም ልዩነት
መንገብረነትን ይሳሉ ጎንደር ያሁኑ የመጀመሪያ ምስን ወሰድ ሆስፒታል ላይ ነው የወለድኩትና ልምድ ነበር። የወንድሜ የእህት ልጅ ግን ስላሳደግ ልምድ ስለነበረኝ ብዙም አልተቸገርኩም። ከእህቴ ጋር ባላሸጋለች እኔ ልጅ ጊዜ እሷ ጋር ነው እንትን አደርገው። በጣም ሲያቀረሰው አንዴ እደውልለት በጣም እያቀረሰው ቅርሻት እንትን ይበዛበት ነበር። ምንም አይደለም ስታጠኝ ከጠባ በኋላ እንዴት እንደዚህ አስገሱ ምናምን እያልኩ ትለኛለች።
እንግዲህ አስተያየት ሰጪዎቹን እናመሰግናለን። ቲና ሰዓቴም ያለቀ ሲሆን ስለሆነ ማጠቃለያ አድርሽ እንድታነሽልኝ ነው የምፈልገው። እንግዲህ እናቶች ወሊድ ሲቃረቡ ወይም ደግሞ ከወለዱ በኋላም ቢሆን ይችላል ማወቅ መረዳት ያለባቸው ነገር ምንድነው ሱት ያለሽ? እንዲሁም ደግሞ መረጃዎቻቸውን ከየት እንዲያገኙት መክር ያለሽ?
እሺ ደን አመሰግናለሁኝና እኔ እናቶች ሊወልዱ ሲቃረቡ በተከታታይ እንግዲህ ለቼክአፕ እንሄዳለን። ወደ ሆስፒታል ወደ ጤና ባለሙያዎች ጋር እንሄዳለንና ወደ ጤና ባለሙያ በመንሄድ ሰዓት ላይ ማንሳት ያለብን ነገር ከጤናችን በተጨማሪ ምን ማድረግ አለብን የሚለውን ነገር ማንሳት ግዴታ ይሆንብናል። ልጅ ስወልድ ያንን ልጅ እንዴት ነው ላጠባው የምችለው፣ እንዴት ነው ፀሐይ ላሞቀው የምችለው፣ የመሳሰሉት የመሰረታዊ የልጅ አስተዳደግ ነገሮችን ማንሳት እንችላለን። እነዚህ የጤና ባለሙያዎች በደንብ አምሯችንን ሳይኮሎጂካሊ ያዘጋጁናል ማለት ነው። ይሄንን ሲሆን አንደኛ ከፖስትፓርተም ዲፕሬሽን ከሚባለው ድህረ ወሊድ እውቀት ይኖረናል። ሌላው ስለ ልጆች አስተዳደግ ብዙም ላንጨነቅ እንችላለን መሰረታዊ ነገር ስለሚኖረን። ምክንያቱም ዳይፐር ከመቀየር ጀምሮ ለአዲስ ለወለደች እናት አስጨናቂ ነገር ስለሚሆን ማለት ነው። ሌላው የተለያዩ አይነት ስለ ልጅ አስተዳደግ በባለሙያዎች የተጻፉ መጽሐፎች አሉ። እነዛን መጽሐፎች ማንበብና መዘጋጀት ዋናው አዲስ እናት ስትሆንና እራሷን ማዘጋጀት አለባት። ልክ ለዝግጅቱ ለአራስነት ዝግጅት እንደምንጨነቀው ሁሉ እንዴት አድርጌ የሚመጣውን ልጅ ልቀበል ሳይኮሎጂካሊ የሚለውን አብረን ማሰብ አለብን። ምክንያቱም እንቅልፍ አለመተኛት አለ፣ ለዛ ራሳችን ሬዲ ማድረግ አለብን። ልጅ ያለቅስ ያንን ህፃን አዲስ ነገር ነው ለእኛ እና ኢሞሽናል ራሱ በቃ ጭንቀት ሊፈጥርብን ይችላል። ያንን ለመቀበል ዝግጁ መሆን አለብን። እነዚህን ነገሮች የምናገኘው እንዳልነው ከጤና ባለሙያዎች ማግኘት እንችላለን ለቼክአፕ በምንሄድ ጊዜ። እንዲሁም አሁን እንዳልነው ከእናቶቻችን ከትልልቅ ሰዎች አንዳንድ ጊዜ በህክምና የማይገኙ ነገሮች በልምድ በጣም ብዙ ያሉ ነገሮች አሉ። በልምድ የምንለው ከእናቶቻችን የምናገኘው። ሌላው የምንሰውን ነገር መምረጥ ሁሉንም ነገር ትክክል ነው ብለን ወይንም ራሳችን ላይ ወይንም ልጆቻችን ላይ አፕላይ ማድረግ የለብንም መተግበር የለብንም። የምንሰማቸውን ነገሮች መምረጥ ያስፈልጋል። ይህን ለመምረጥ ደግሞ መሰረታዊ ነገር ማንበብ ነው። ሁል ጊዜም እውቀት ሙሉ ያደርጋል። እውቀት ምን ኢንፎርማል ያለ በመደበኛ ወይንም መደበኛ የምናገኘዋል። ስለዚህ እነዚህን አንድ ላይ በምናጣምር ሰዓት አእምሯቸው ሬዲ የሆነ ይሄዳል ማለት ነው። ሁል ጊዜም አእምሯችንን ሬዲ ማድረግ ግዴታ አስፈላጊና ጠቃሚ ነገር ነው።
ጥሩ ነገር ነው ቲና ያነሳሽው። ምክንያቱም እናቶች ብዙ ጊዜ ልጅ ሲወልዱ እህል ይዘጋጃል፣ ልብሶች ይዘጋጃሉ፣ ግን ደግሞ በስነ ልቡና መዘጋጀት አለባቸው። አሁን እንደተባለው ከወሊድ በኋላ ድህረ ወሊድ የሚመጡ ጭንቀቶች ሊሆኑ ይችላሉ። ደግሞ ልጆች እንደሰማ ነው ብዙዎቹን ያስጠነቃቸው ነገር የልጆች ማቀርሸት ወይም ሆድ ቁርጠት የመሳሰሉ ነገሮች አሉ እና ምን ይደረጋል ምን አይደረግም የሚለው ጉዳይ ላይም ደግሞ እውቀት ያስፈልጋል። ብሌን ወደ አንቺ ልምጣ። አሁን በዚህ ጉዳይ ላይ ያንቺ አስተያየት ምን ይመስላል? ያንቺ ምክር ምን ይመስላል?
እኔ የምለው እውቀት ነፃ ያወጣል። ስለዚህ እውቀት ደግሞ በተለያየ መንገድ ይገኛል እና ያንን በብሃት መጠቀም እሱን መተግበር ከምንም በላይ ደስተኛ እናት ደስተኛ ልጆችን ታፈራለች እና እኛ እንደ አበሻ እናት በጣም ለልጆቻችን የተሰጠነን እና ራሳችንን መንከባከብ በስነ ልቦናም በእውቀትም ራሳችንን መንከባከብ ራሱ አንዱ የወላጅነት ግዴታም ነው። ምክንያቱም እናት ደስተኛ ባልሆነች ቁጥር ትንሽ ነገር ፍራስትሬት ያረጋታል ያበሳጫታልና በተቻለ መጠን በሃይማኖት እንትን ምንል ከሆነ ሃይማኖት የሚያስደስተን ከሆነና ለምሳሌ መዝሙር ኦር ሙዚቃ የሚያስደስተን ከሆነ መንፈሳችን ሊያድሱ የሚችሉ ነገሮችን ማድረግ እንቅልፍ ሌላ ሰው ጊዜያችንን ኦፈር ሲያደርገን ወይንም የሆነ ሰው ልጅሽን ሊያዝልሽ ቤተሰብ ጓደኛ ልጅሽን ሊያዝልሽ እራሴ ሲባል እሱን አይነት ነገሮች መጠቀም ልጅሽ ሲተኛ ተኝ የሚባል አባባሎች አሉና አለመተኛት በጣም ሰውን አምሮ ትክክል እንደስብ ያደርጋል ምክንያቱም በጣም ከባድ ነው ካለ ብዙ ኢሞሽናል ኦቨርዌልምድ ወይንም ካቅም በላይ ከመሰብ አንጻር ልጅን እንዴት እምናቀው እንኳን ይጣፋብናልና በተቻለ መጠን ራስን መንከባከብ እሱም አንዱ የእናትነት አካል ነውና በተለይ ደግሞ ድህረ ወሊድ ብዙም ሰው ባያጋጥማም ሁሉም ሰው ባያጋጥመውም ብዙ ሰው ያጋጥመዋል ምክንያቱም የሆርሞን ቼንጅ ይኖራል የፊዚካል ቼንጅ ይኖራል የኢንቫይሮንመንት ቼንጅም ይኖራል እኔ በፈለኩት ሰዓት ምተኛ ምበላ እኩትንም ማደርገ የነበርኩ አንድ አካል ከዛ ሌላ አካል ሲፈጠር ደግሞ በዛ አካል ፕሮግራም ነው የምንመረው ብዙ ጊዜ ምክንያቱም ልጅ በየለሳቱ መጥባት ሊኖርበት ይችላል በዳይፐር በተፈለገው ሰዓት ልጅ ባትፈለገው ሰዓት ይቀየር ይችላል እነሱ ነገሮች ሁሉ አዲስ ነገር ነው የሚሆነው በህይወታችንና ስለዚህ ከሱ ጋር ራሳችንን ለማጣጣም በስነ ልቦናም በእውቀት ራሳችንን ማስተካከል አለብንና ሁሌ ራሳችንን ማስተካከል ያለብን እኔ ደስተኛ ሆን ልጅን ደስተኛ አደርጋለሁ የሚል አቲቲዩድ ይዘን መነሳት አለብን በያስባለሁ
እሺ እሺ ተወያዩት በጣም ነው ማመሰግነው እንግዲህ በዛሬ በዋናነት ባጽኖት የተነሱት ባለሙያ ማማከር ወላጆችን ማማከር የሚለው ነው ባለሙያዎችን በተለይ ጤና ጉዳዮችን በተመለከተ ከልጆች ጤና ከሚቀባቸው ወይም ወደ ውስጥ ከሚወስዷቸው የህክምና መድኃኒቶችን ባለሙያ እንዲያማክሩ ሌሎች ጉዳዮችንም ወላጆችን እንዲያማክሩ ተነስተዋል ሁለታችሁንም ቲና ተረፈ እንዲሁም ደግሞ ብሌን ንጉሴ እንግዶቼ ስለሆናችሁ በጣም አመሰግናለሁ ደዋዮቻችንንም እናመሰግናለን ወደ ተከታዩ መሰናዶ ነው የምናልፈው እግዚአብሔር
ይመስገን እናመሰግናለን
መከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የእሮብ ምሽት መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመጀመሪያው ክፍል እናትነትና ወጣትነትና የሚጠይቋቸው ጥያቄዎች የተሰኘው ውይይታችንን ፈጸምን። አሁን እናልፈው ወደ ተከታዩ ዘገባ ነው። በነበሩባቸው አካባቢዎች ሆነው የዩኒቨርሲቲ መግቢያ ፈተናዎችን ወስደው ማለፊያ ውጤት ያላመጡ ተማሪዎች እንደገና እንዲፈተኑ ትምህርት ሚኒስቴር ያስተላለፈው ውሳኔ እኛን ያላደረሰብና ፍትሃዊነት የሚጎድለው ነው ሲሉ የኮንሶ ዞንና አማሮ ልዩ ወረዳ ተፈታኝ ተማሪዎች ቅሬታቸውን ገልጸዋል። የክልሉ ትምህርት ቢሮ ደግሞ ዳግም ፈተናው አይመለከታቸውም ብሏል። የትምህርት ሚኒስቴር ምልከሻን በመነሳት ከትምህርት ሚኒስቴር መረጃ ላይ በመነሳት አስተያየት ለመውሰድ ሞክረን ነበር ግን አልተሳካልንም ሲል የሐዋሳ ዘጋቢያችን ዮናታን ዘብዲዮስ አስታውቆናል። ተጨማሪ ዘገባ ልኮልናል።
በደቡብ ክልል የኮንሶ ዞን የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ የነበረው ዳርጌታውን ገረሱ ዞኑ ለተከታታይ ዓመታት በግጭት ውስጥ ማሳለፉና በጸጥታ ችግር ምክንያት ትምህርታቸውን ተረጋግተው መማር አለመቻላቸውን ተናግሯል። ዳርጌታውን የሱን ጨምሮ የጓደኞቹ ውጤት በዚህ ምክንያት መበላሽቱን ገልጧል። ትምህርት ሚኒስቴር ያሳለፈው ውሳኔ ጥሩ ተግባር ቢሆንም ሁሉም ዜጎች ግን በእኩልነትና በፍትሃዊነት መታየት አለባቸው ሲል የተሰማውን ተናግሯል።
አሁን ጥያቄያችን በዞናችን ደረጃ አሁን የተፈተኑ ተማሪዎች መደበኛ 24 ተማሪ ነው። ይህ መደበኛ ደግሞ 101 ተማሪ ነበር። ከዚህ ሁሉ አሁን አንድ ተማሪ ብቻ ነው በጎንዞ የመንግስት መደበኛ እንትን ያገኘው።
በተመሳሳይ የአማሮ ልዩ ወረዳ የዶንሶ ትምህርት ቤት ተማሪና የ2013 ዓመተ ምህረት የ12ኛ ክፍል ተፈታኝ እንደነበረ ተናገረው ተማሪ መርከብ አስዋት ግጭት ውስጥ ማሳለፋቸውን ገልጠው ውጤቱም እንደተበላሸበት ተናግሯል።
ቤተሰቦቻችን ውጭ ነው የሚያድሩት በዋናነት ጦርነት ቀጠና ነው እኛ ሀገር በጣም አስጊ ሁኔታ ማለት ነው። ይሄ ደግሞ በደንብም አልተማሩም ሲጀመር ትምህርት እንደሚገባ በደንብ አልተከታተሉም።
አካባቢያቸው እንደሌላው በጦርነትና በጸጥታ ችግር ውስጥ አመቱን ሙሉ እንዳሳለፈ አካባቢ ተጨማሪ እድል አለመሰጠቱ ኢፍትሃዊነትን የሚያሳይ ነው ሲል ተናግሯል።
ይሄ ሁሉ ችግር ያለ ማንንም የሚመለከት የሚሰማ የለም። ስለዚህ ይሄ ፍትሃዊ እንዴት ሊሆን ይችላል? እዚህ ደግሞ ያለው ችግር በጣም አክ ነው። ቀደም ዳርኩ ሰው በየቀን ነው የሚሞተው። በጣም አስጊ ሁኔታ ላይ ያለው።
ሌላ የአስርተኛ ክፍል ተፈታኝ ተማሪችውን ታክሱም ቅሬታዋን ገልጻለች።
ትምህርት ቤት አንድ ሳምንት በተለይ መማር ቀጣይ ሳምንት የጦርነት ነው። እለት በጣም ያሳዝናል። የሚያሳዝን ሁኔታ የኖር ነው። በትክክል ትምህርት አልተማርም። ሰላም በሚገኝበት ሰዓት እኛ በስነስርዓት ሳንረበሽ ብንበተን በጣም ደስ ይለናል።
ከሁሉም አካባቢዎች ቀደም ብሎ በጸጥታ ችግር ምክንያት የተማሪዎች ውጤት እንደሚበላሽ ለፌደራልና ለክልል መንግስት አሳውቆ የነበረው የኮንሶ ዞን ነበር የሚሉት የኮንሶ ዞን ተወላጅ አቶ ባስሬ ባልቻ የተወሰነ ውሳኔ ግን የቀረበውን ከግምት ውስጥ ያስገባ አልነበረም ብሏል።
በኮንሶ ዞን አንዱን እንደምሳሌ ባነሳ አንድ አርፋይዴ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈም። አንድም ተማሪ ያላለፈበት ምክንያት 2013 ላይ ቀላቦ የሚባል ትልቁ ቀበሌያቸው አካባቢ ሙሉ ለሙሉ ከአሌና ከኮንሶ ጋር በነበረው ግጭት ወድሞ አመድ ሆኖ እንዳለ ትምህርት ቤቱን ትምህር ነው የተቃጠለው ማለት። ስለዚህ ከትምህርት ቤቱ ከተፈተኑ ተማሪዎች አንድም ተማሪ አላለፈም። ወደ ዳታም ብናይ አምና እንኳን ግጭቱን ተቋቁመው 60% ናቸው ወደ ዩኒቨርሲቲ ማለፍ የቻሉ። አሁኑ ግን 5.5% ተማሪ ነው ያለፈው ወደ ዩኒቨርሲቲ እና ይሄ በኮንሶ ታሪክ ታይቶ የማይታወቅ ለመቀበልም በጣም አስቸጋሪ የሆነ ሁኔታ ነው የነበረው።
ሁሉም ወገን በኩል ታየት አለበት የሚሉት አቶ ባስረም ትምህርት ሚኒስቴር ውሳኔውን እንደገና እንዲያጤነውም ጠይቋል።
የአማሮ ልዩ ወረዳ ግን ከጉጂ ጋር ግጭት ውስጥ ያሉት እነሱ ናቸው። በየጊዜው ከታጣቂዎች ጋር በተያያዘ ግጭት እዛ አካባቢ አለ። ብዙ አመት ሲያስቆጠረ እና ሲያጣ አይነት ሁኔታ ባለበት የጉጂ ፈቅደሽ ለአማሮ መቀልቀል በምንም አይነት መመዝኛ ታዝ አይደለም እና የኮንሶ ዞንም አጠቃላይ ምናልባት ሀገር ሰው በግጭት በጣም የተጎዳና መንግስትም ትኩረት ያልሰጠ አካባቢ እንደመሆኑ መጠን ኮንሶ ዞን ተማሪዎችን እዛ ውስጥ አለማካተታቸው በጣም የሚያሳዝን ነው።
የአማሮ ልዩ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ሳኦል ሽፈራው ጽሕፈት ቤቱ ከመጀመሪያው ጀምሮ ጥያቄውን ሲያቀርብ መቆየቱን ገልጿል። ከዚህ በተጨማሪም የተማሪዎችን አቤቱታ ከግምት ውስጥ በማስገባት አሁንም ቢሆን እየተከታተለ ነው ሲል ኃላፊው ተናግሯል።
ያኔን ፈተና የሚያስፈትነው ከክልል የመጡት ገና ፈተና ፈትነው ይዘው በሚሄዱበት የእኛ ተማሪ ለ6 ዓመታት አንደኛ በመፈናቀል ሁለተኛ ቤተሰቦቻቸው በዛ መልክ በመኖሩ ግዴታ በልዩነት መታየት አለበት የሚለው ነገር ኮማንድ ፖስቱ ገምግሞ አሳውቋል። ይሄ ነው የመጀመሪያ። ሁለተኛ በየመድረኩ በጸጥታ ምክንያት የሚታይ ነገር ካለ የአማሮ ጉዳይ በልዩነት ይታያል የሚለው ነገር ስንጨቃጨቅ ቆየንበት ነው። አሁንም አልተውንም። ለትምህርት ሚኒስትርም ለፈተና ኤጀንሲ ሜትር አዘጋጅተን ሰንድ አድርገናል። በአካልም ለማግኘት እየተንቀሳቀስን ነው ያለ ነው።
የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላማ ሞተር በበኩላቸው በድጋሚ እንዲፈተኑ ተፈቀደላቸው ከደቡብ ክልል ቅሬታ ያቀረቡ ተማሪዎችን ሳይሆን ከዚህ በፊት ሳይፈተኑ ቀርተው እንደገና የተፈተኑና ማለፊያ ውጤት ያላስመዘገቡ ተማሪዎች ናቸው ብሏል።
ኮንሶም በለው ሆሳናም በለው ጉራጌም በለው በወቅቱ ያልተፈተነ አሁን ድጋሚ የኔ ውጤት ዝቅተኛ ነው በግጭት ብል ቢሆን ሎጂካል አይሆንም። ኦልሬዲ እነዚያ ሰዎች ከሲስቴም ውስጥ የተመዘገቡ ናቸው። ያን እንዲህ መሆን ይችሉ ነበር። እኛ አሁን መፈተን አንችልም፣ በግጭት ምክንያት አልተዘጋጀንም፣ ለእኛም እንደሌሎቹ ጊዜ ይሰጠን ቢሉ ኖሮ ማድረቻ ነበረ። ያን አልፈለጉም እነሱ በወቅቱ። አሁን የሌላ ውጤት ስለታየና የ58,000 ተማሪ እንዴት እንደተባለ የእኛም ግጭት አለ ብለ እንዴት ይሆናል?
ተማሪዎቹ አሁንም ትምህርት ሚኒስቴር ችግራችን በመረዳት ሌሎች አካባቢዎች የሰጠውን እድል እንዲሰጠን እንጠይቃለንም ብለዋል። የትምህርት ሚኒስቴርን ምላሽ ለማካተት ያደረግነው ሙከራ አልተሳካም። ይሁንና ከዚህ በፊት ግን በጦርነትና በግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች የመግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓ.ም መደበኛ ተፈታኝ ተማሪዎች ጋር እንደገና እንዲፈተኑ መወሰኑን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከታተሙ የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ግጭቶቻችንን amharic.vms.com ላይ ጋቢና ቪኦኤ ሰፍ ታገኛችኋላችሁ። እንዲሁም ፌስቡክ ገጻችን ላይ በአምሃሪክ ታገኙታላችሁ። ያመለጣችሁንም ዘላይ ታገኙታላችሁ። ስልሳት ላይ በሳተላይት ተከታተሉን። የዛሬ ቅንቅሮቻችንን እዚህ ላይ ፈጸመ ተሰናብታችሁ አምሽት የደንቀረመው ነበር። በምስልና ድምጽ ምህንድስናው ንጉሱ ታምሬ ከመላ አሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልኝ። ደህና ደሩ።